የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 26 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
የ157 ተሳፋሪዎችን ህይወት የቀጠፈውን የቦይንግ 737 ማክስ 8 አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል።
አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው።
የመጀመሪያ ምርምር ግኝቱን ይፋ ያደረጉት የትራንስፖርት ሚኒስትር ዳግማዊት ሙገስ ነው የሰማችሁት። ዝርዝሩን እንመለስበታለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ የአገር ውስጥ ገቢ መስሪያ ቤት የፕሬዚደንት ዶናልድ ትራምፕ ያለፉት 6 ዓመታዊ የገቢ ግብር ክፍያ ሪፖርቶች እንዲያቀርብ በተወካዮች ምክር ቤቱ የግብር ገቢና ተያያዥ ጉዳዮች ኮሚቴ ዌይስ ኤንድ ሚንስ ኮሚቴ ሊጠየቅ ነው። ዴሞክራቶች የፕሬዚዳንቱን ግዙፍና የተወሳሰበ የንግድ ድርጅት ለመመርመር በተነሱበት በአሁኑ ወቅት የታክስ ፖሊሲን የሚመለከት ተውን ኮሚቴ በሊቀመንበርነት የሚመሩት ኮንግረስማን ሪቻርድ ኒል ናቸው። በ40 አመታት ውስጥ አንድ የዩናይትድ ስቴትስ ፕሬዝዳንታዊ እጩ የግብር ክፍያ ሰነድን ይፋ አላደርግም ያሉ ትራምፕ ብቻ ናቸው። ትላንት በሰጡት ቃል የመንግስታችንንና የህዝብ ተመራጭ ባለስልጣኖቻችንን ተጠያቂነት ማረጋገጥ ወሳኝ ነው ያሉት የምክር ቤቱ ኮሚቴ ሊቀመንበር ኒል አሜሪካውያን በዲሞክራሲያችን ላይ ያላቸውን አመኔታ እንዲጠበቅ መንግስታቸው ህጉ በሚጠይቀው መሰረት በትክክል መስራቱ ሊረጋገጥላቸው ይገባል ብለዋል። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ከ2013 እስከ 2018 ያለውን አመታዊ የግብር ክፍያ ሪፖርታቸውን የግብር ክፍያ ምርመራ ላይ ስለሆንኩኝ ላቀርብ አልችልም ሲሉ ቆይተዋል። የገንዘቡ ቁጥር ብዙ ስለሆነ ያው ለአመታት እየተመረመርኩኝ ነኝ እንደሚመስለኝ ታዋቂ ስም ያለው ሰው ደግሞ ይመረመራል ሲሉ ትላንት ሚስተር ትራምፕ ተናግረዋል። የምክር ቤቱ ሊቀመንበር የጠየቁት እሳቸውን ሳይሆን የአገር ውስጥ ገቢ መስሪያ ቤቱን IRS የመረመረ ቢሆን እንኳን የግብር ክፍያ ሰነዶችን ይፋ እንዳያደርግ የሚከለክለው ህግ የለም ተብሏል።
ሶማሊያ ዋና ከተማ ሙቃዲሾ ውስጥ ባለፈው ሳምንት ሐሙስ በደረሰው መኪና ላይ የተጠመደ ፍንዳታ ከተገደሉ ሰዎች መካከል አንዱ ከዩናይትድ ስቴትስ ወደ ሀገሩ የተባረረ ሰው መሆኑ ተገለጸ። የ29 ዓመቱ አህመድ ሳላህ ሐሰንና ባለቤቱና የ6 ዓመቱ ልጃቸው በዩናይትድ ስቴትስ ጥገኝነት አመልክተው እንደነበረ ተገልጿል። ዩናይትድ ስቴትስ የቆየበትን የ2 ዓመታት ያህል ጊዜ በኢሚግሬሽን እስር ቤት ካሳለፈ በኋላ ከ2 ዓመታት በፊት ወደ ሀገሩ መላኩ ተገልጿል።
ዩጋንዳ ማክሰኞ ዕለት ብሔራዊ ፓርክ ውስጥ መሳሪያ ተደግኖባቸው የተጠለፉትን አሜሪካዊ ቱሪስትና ሾፌሮቻቸውን የጸጥታ ኃይሎች እየፈለጉ ናቸው ስትል አስታወቀች። ተጠላፊዎቹ የ35 ዓመቷ አሜሪካዊት ኪምበርሊ ሱ ኢንኮትና የመኪናው አሽከርካሪያቸው ዩጋንዳዊ ዣን ፖል መሆናቸውን የገለጹት ፖሊሶች ማክሰኞ ዕለት ምሽቱ ላይ የተጠለፉትን ንግስት ኤልሳቤጥ ብሔራዊ ፓርክ አጠገብ በሚገኘው ካምፕ መሆኑን አስታውቀዋል። የዩጋንዳ መንግስት ቃል አቀባይ ኦፍዋኖ ኦምፓዶ ባወጡት መግለጫ እንዳመለከቱት ፖሊሶቹ የጦር ሰራዊት ወታደሮችና የዱር አራዊት ፓርክ ባለስልጣናት በጋራ ሆነው ፍለጋ ይዘዋል። ጠላፊዎቹ ያገቷቸውን ሰዎች የእጅ ስልክ በመጠቀም $500,000 ማስለቀቂያ ይከፈላል ማለታቸውንም ዩጋንዳ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ስለጠለፋው ሪፖርት እንደደረሰው አስታውቋል።
ኒውዚላንድ ውስጥ ባለፈው ወር በሁለት መስጊዶች ምዕመናን ላይ ተኩስ ከፍቶ የሰዎች ሕይወት በማጥፋት የተወነጀለው የነጮች የበላይነት አቀንቃኝ 50 ሰዎች መግደል ክስ እንደሚመሰረትበት ተገለጸ። የ28 ዓመቱ አውስትራሊያዊ ብሬንተን ሃሪስ ታራንት ነገ አርብ ለሁለተኛ ጊዜ ክራይስት ቸርች ከተማ ከፍተኛ ፍርድ ቤት ሲቀርብ 39 የመግደል ሙከራ ክሶችም እንደሚመሰረቱበት ፖሊሶች አሳውቀዋል። ታራንት ችሎቱ ፊት የሚቀርበው በአካል ሳይሆን በከፍተኛ ደረጃ ከመጠበቀው የኦክላንድ ከተማ እስር ቤት በቪዲዮ አማካይነት እንደሚሆን ነው ፖሊሶቹ የገለጹት። ታራንት አልኑርና ሊኖድ መስጊዶች ከደረሱት ጥቃቶች በኋላ በቁጥጥር ስር በዋለበት ወቅት የተመሰረተበት የነፍስ መግደል ክስ ብቻ እንደነበረ ይታወሳል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና VOA ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ።
የ157 ተሳፋሪዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል።
የፈረንሳይና የአውሮፓ ህብረት የበረራ ደህንነት ባለሙያዎች እንደተሳተፉበት የተነገረለትን የመጀመሪያ ምርመራ ግኝት ይፋ ያደረጉት የትራንስፖርት ሚኒስትር ዳግማዊት ሞገስ አውሮፕላኑ ለመብረር የሚያስችለው የምስክር ወረቀት፣ አብራሪዎቹም አውሮፕላኑን ለማብረር የሚያስችላቸው ብቃትና የበረራ ፍቃድ እንዳላቸው ተናግረዋል።
አደጋው የተፈጠረው አውሮፕላኑ በአምራቹ የመቆጣጠሪያ ስርዓት መሰረት ሊታዘዝ ባለመቻሉ መሆኑን ፍንጭ ሰጥተዋል።
አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው።
የግኝቱ አቅራቢዎች ለአደጋው በቀጥታ ተጠያቂ ማን እንደሆነ ከመናገር ተቆጥበዋል። በመትኩ የአውሮፕላን አምራች ሊያስብበት ይገባል ያሉትን በምክረ ሐሳብ መልኩ አቅርበዋል። ክብርት ሚኒስትር ዳግማዊት ሞገስን በድጋሚ እንስማ።
ደጋጋሚ የሆነና አውሮፕላኑን ለመቆጣጠር ያስቸገረ የአውሮፕላንን አፍንጫ የመድፈቅ ችግር በዚህ የመነሻ ምርመራ የተለየ በመሆኑ አውሮፕላኑን በበረራ ወቅት ለመቆጣጠር የሚያስችል የበረራ ቁጥጥር ስርዓቱን አምራቹ በድጋሚ ሊፈትሸው እንደሚገባ፣ ይህ የአውሮፕላን ስሪት ወደ በረራ ከመመለሱ በፊት የሚመለከታቸው የአቪዬሽን ተቋማት ባለስልጣናት ኃላፊዎች በበረራ ወቅት የሚገጥመውን የመቆጣጠር ችግር የሚያስወግድ የበረራ ቁጥጥር ስርዓት በበቂ ሁኔታ ሊያረጋግጡ እንደሚገባ የሚያመላክት ምክረ ሐሳብ ቀርቧል ማለት ነው።
በመግለጫው ወቅት በስፍራው የነበሩ የተለያዩ ጋዜጠኞች ጥያቄዎችን ሰንዝረዋል። ከቀረቡት ጥያቄዎች አንዱ በአደጋው ሕይወታቸውን ያጡ ተሳፋሪዎች ቤተሰቦች ካሳ የሚጠይቁበት ሂደት እንዲሁም ከአደጋው በኋላ የገበያ መቀዛቀዝ ገጥሞ እንደሆ የሚጠይቅ ነው። ቀጣዩን መልስ ሰጥቷል።
ሌሎች ከደንበኛ መቀዛቀዝ፣ ከካሳ ከመሳሰሉት ጋር ያሉ ጉዳዮች ሕጋዊ አሰራሩን ተከትሎ በእኛ ጠቅላይ አቃቤ ሕግ የሚፈጸም ይሆናል። ከደንበኛ መቀዛቀዝ ጋር ተያይዞ እስካሁን ባለን ግምገማ ኦፕሬተሩ የዚህ ስትሪንግ ኮሚቴ አባል ሆኖ እየሄደ ስላለ በዚህ አደጋ ምክንያት የገጠመ መቀዛቀዝ የለም።
ሚኒስትር ዳግማዊት ሞገስ በዚህ መግለጫ ላይ አያይዘው እንደተናገሩት ይህ የመጀመሪያ ደረጃ ሪፖርት እንደሆነና ቀጣዩን ሪፖርት እስከ አንድ ዓመት ሊፈጅ በሚችል ጊዜ ውስጥ እንደሚጠናቀር ገልጸዋል። አድማጮች ይህ መጋቢት አንድ ቀን በቢሾፍቱ አቅራቢያ የተከሰከሰው ቦይንግ 737 ማክስ 8 አውሮፕላን 149 መንገደኞች እንደዚሁም 8 የአየር መንገዱ ሰራተኞችን ህይወት የቀጠፈ እንደሆነ ይታወሳል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ።
ከጥረት ኮርፖሬሽን ጋር በተያያዘ በሙስና ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ ኢህአዴግ ከፍተኛ ባለስልጣናት አቶ በረከት ስምኦንና አቶ ታደሰ ካሳ ያቀረቡት የዋስትና መብት ጥያቄ ውድቅ መደረጉ ተሰምቷል። አስቴር ምስጋናው ዝርዝሩን ልካልናለች።
ሁለቱ ተጠርጣሪዎች ዋስትና መብታቸውን የጠየቁት ጉዳያቸውን እየተከታተለ ባለው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ነው። ፍርድ ቤቱ ባለፈው መጋቢት 20 ቀን 2011 ዓ.ም ተመረተ በዋለው ችሎት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን የምርመራ መዝገቡን አጠናቀቀው ማለቱን ተከትሎ በ15 ቀናት ውስጥ ክስ እንዲመሰርቱ ውሳኔ ያስተላለፈ ሲሆን ተጠርጣሪዎቹም የዋስትና መብት መጠየቅ እንደሚችሉ ገልጾ ነበር። ይህንን ተከትሎ ነው ተጠርጣሪዎቹ የዋስትና መብታቸውን የጠየቁት። ፍርድ ቤቱ መጋቢት 23 ቀን በዋለው ችሎት የምርመራ ቡድኑ የዋስትና መብታቸው እንዲከለከል ችሎቱን ጠይቋል። የምርመራ ቡድኑ ለመቃወም ያነሳው ነጥብ በጸረ ሙስና ህጉ የተጠረጠሩበት ወንጀል ከ10 እስከ 25 ዓመት ወይም ደግሞ በገንዘብ ከ20 እስከ 400 ሺህ ብር የሚያስቀጣ በመሆኑ የተጠርጣሪዎችን የዋስትና መብት ይከለክላል የሚለውን የህግ ድንጋጌ በማንሳት ነበር። ተጠርጣሪዎቹ ግን የምርመራ ቡድኑ በምርመራ ወቅት ለክስ የሚያበቃ መረጃ አላገኘም፣ እኛ ነጻ ሰዎች ነን፣ በነጻ ልንለቀቅ ይገባል ነው ያሉት። ግራቀኙ ክርክር ያደመጠው ችሎቱም ውሳኔውን ለዛሬ ተለዋጭ ቀጠሮ በመስጠት ችሎቱን ያጠናቀቀ ሲሆን በዛሬው ዕለት በዋለው ችሎት በጸረ ሙስና ህጉ አዋጅ ቁጥር 881 2007 ዓ.ም አንቀጽ ቁጥር 13 ንዑስ ቁጥር 3 ላይ የተደነገገ በመሆኑ ይህም የተጠረጠሩበት ወንጀል ከባድ በመሆኑ ዋስትና መብታቸውን ይከለክላል በማለት ፍርድ ቤቱ ውድቅ አድርጎታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው ያዳመጣችሁ ያላችሁት። ወደ ተከታዩ ዘገባ እንወሰዳችሁ ደግሞ።
ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ከኢሉ አባቦራ ማህበረሰብ ክፍሎች ጋር በመቱ ከተማ ተወያይተዋል ተብሏል። የመቱ የኢትዮጵያ ምርት ገበያ ቅርንጫፍን መርቀው ሲከፍቱም ለሚገነባው ዘመናዊ የትምህርት መቀበያና ማከማቻ የመጋዘን መሰረት ድንጋይ ተቀምጧልም ተብሏል። የወለጋው ዘጋቢያችን ናኮር መልካ በተከታዩ ዘገባ ይዳስሰዋል።
የመቱ ከተማ ነዋሪ አቶ ንጋቱ ቶለሳ የኢትዮጵያ ጠቅላይ ሚኒስትርም ሆነ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ ኢሉ አባቦራ ሲጎበኙ የመጀመሪያቸው መሆኑን ጠቅሰው ጉብኝታቸው እንዳስደሰታቸው ገልጸዋል። በቆይታቸውም የተለያዩ ፕሮጀክቶችን መመረቃቸውን ገልጸው ከ60 ሚሊዮን ብር በላይ ወጪ ይገነባል የተባለውን 23ኛውን የኢትዮጵያ ምርት ገበያ ቅርንጫፍ ዘመናዊ የምርት መቀበያና ማከማቻ መጋዘን ለመገንባት የሚያስችል መሰረተ ድንጋይ እንዳስቀመጡ ተናግረዋል። በመቱ ዩኒቨርሲቲ አዳራሽ በተካሄደው ውይይት ከተሳተፉ መካከል ወይዘሮ አዲስ ጎበና የተለያዩ የመሰረተ ልማት ጥያቄዎች ተነስተው በጠቅላይ ሚኒስትሩና በክልሉ ርዕሰ መስተዳድር ምላሽ እንደተሰጠባቸው ለቪኦኤ ተናግረዋል።
የተለያዩ ጥያቄዎች ቀርበዋል። ለምሳሌ ያዩ ማዳበሪያ ፋብሪካ ጥያቄ ቀርቦ ነበረ። የክልሉ ወጣቶች የሚያሳተፉበት መንገድ በክልሉ ሀብት እንድንጠቀም ይደረግልን የሚል ጥያቄ ቀርቦ ነበር። ለዚህም በቅርብ ጊዜ ምላሽ እንደሚሰጥ ነው። ሁለተኛ ነገር ደግሞ ስለ መንገድ ልማታዊ ነገር ደግሞ ስለ መንገድ ተነስቶ ነበረ። በዛም የተለያዩ መልስ በቅርብ ቀን እንደሚሰጥ ጊዜ መልስ ተመልሶልናል። ከውጭ ሀገርም ከውስጥም ቢሆን ታማኝ የሆነ እንዴት ማድረግ የሚችል ማስቀጠል የሚችል ሰው እየተነጋገሩ መሆናቸውን እና ለወደፊቱ በጥሩ ሁኔታ ለክልሉም ትርፋማ የሚሆንበት መንገድ እንደሚቀጥሉ ተናገሩ።
የዞኑ እርሻና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ ጌቱ ለገሰ መሰረተ ድንጋዩ የተቀመጠው የዘመናዊ መጋዘን ግንባታ ከ9 እስከ 12 ወራት ባሉት ጊዜ ውስጥ እንደሚጠናቀቅ ቃል መገባቱን አስታውሰው ለዞኑ አርሶ አደሮችና ነጋዴዎች ጠቀሜታው የጎላ መሆኑን ጠቅሰው ሌሎች የልማት ጥያቄዎችን መነሳታቸውን ገልጸዋል።
አንደኛው የምርት ገበያ ማዕከል የኢትዮጵያ ኮሚኒቲ ኤክስቼንጅ የምንለው ማለት ነው ጥያቄ ሲያቀርብ ነበረ። ያ እንደ መንግስት ትልቅ ትኩረት ተሰጥቶት መልስ ስላገኘ ለፈው አንድ ወር ስራ ጀምሮ በስራ ውስጥ ገብቶ ቡና የአርሶ አደሩና የንግድ ማህበረሰቡን የቡና የተማሩትን ማለት ነው ምርት እየሰበሰበ ወደ ማዕከላዊ ገበያ ያያስተዳደር ያለው ከነያለው ዞናችን የቡና ምርት በዞኑ ስም ገበያ ውስጥ ሊባ የሚል ሰፊ ጥያቄ ማህበረሰቡ በየደረጃው ያነሳ ነበር። ያም መልስ አግኝቶ ተቀባይነትን ስላገኘ ካላ በሲሉ አባቦር ስም የቡና ምርት ገበያ ውስጥ የሚገባ ይሆናል። ይሄን ትልቅ ደስታን ፈጥሮለታል። የኦሮሚያ ዞኖችን የሚያገናኝ እንዲሁም የደቡብ ብሔር ብሔረሰብ ክልልንም ጎን ያሉትን ዞን የሚያገናኝ አስፋልት መንገዶች እንዲሁም ሌሎ አባቦር ስታዲየምን በተመለከተ እንዲሁም የአይሮፕላን ማረፊያ በቅርቡ ታክሎ ይጀምራል ተብሎ የሚታሰበው ሁሉ እንዲፈጠርና እንዳዘገይ ሰፊ ጥያቄ የተነሳበት ሁኔታ አለ።
ከመድረኩ ተሳታፊዎች መካከል በምዕራብ ኦሮሚያ የወቅቱን ጸጥታ ሁኔታ በተመለከተ ለተጠየቀው ጥያቄም መልስ መሰጠቱን አቶ ጌቱ ተናግረዋል። ዘላቂ ሰላምና ልማት ለማምጣት የዞኑ ህብረተሰብ ለለውጡ አመራር የሚያደርገውን ድጋፍ እንዲቀጥል ጥሪ መቅረቡን ጠቁመዋል። በመቱ ከተማ የተገነባው የአስፋልት መንገድም በጠቅላይ ሚኒስትሩና በኦሮሚያ ክልል ርዕሰ መስተዳድር ተመርቆ ለአገልግሎት ይፋ መደረጉን ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ኤፍቢሲ ከፍተኛ አመራሮቹ በመቱ ከተማ የሚገኘውን ማረሚያ ቤት መጎብኘታቸውን ጠቅሶ በማረሚያ ቤት ውስጥ የተሰሩ የተለያዩ የአረንጓዴ ልማት ስራዎችን ተዘዋውሮ መመልከታቸውን ጨምሮ አውስቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በባህር ዳር ከተማ የጠቅላይ ሚኒስትር አብይ አህመድ የአንድ ዓመትን ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁ ፖለቲከኞች፣ የተፎካካሪ ፓርቲ አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ተካሂዷል። አስቴር ምስጋናው ውይይቱን ተከታትላ ተከታዩን ዘገባ ልካልናለች።
የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤትና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች፣ የተፎካካሪ ፓርቲ አመራሮች፣ ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያለው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትርፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም፣ ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያላቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ አለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር፣ የኢኮኖሚ ጉዳይና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል።
መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩን ስተንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሐድሶ ነው ወይስ ሽግግር ነው? ይሄን ኳሊፋይ አላደረገም። ለኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንፃር አንድ ሽግግርን በለው ተሐድሶን በለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ይችላል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን ይያለ አንድ ሀገር ሆነን ይያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስት የጋራ የኛ የምንለው አብሮ ያኖርናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይቬት የተሻለ አገር የለንም። ይሄን ህገ መንግስት ይዞ በመቀጠል ወደፊትም ብሔራዊ መግባባትን፣ ዲሞክራሲ፣ አገራዊ አንድነትን ማምጣት አይቻልም። ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ? ኢትዮጵያ ካሁን በኋላ ድሃ ሆና ኢኮኖሚዋ አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ። መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም። የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲው እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሀሳብ ይዞ የመሸበት የሚያደርግ መሆን አለ ዋጋም ያስከፍ የወደድ ባይነት የአመራር ሰጭነት ሚና ሄዶ ራስንም አገርንም ማብያስከፍ።
አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሀሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዲግ ራሱ አንድ ሆኖ መቆም አለበት ነው ያሉት።
ኢህአዲግ እቺን ሀገር መካስ ካለበት መጀመሪያ ይሄን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ሳካሂዱ 100% ጃችሁን አውጣታችሁ አንድ መሪ መጣችሁ ትወጣላችሁ። መስመራችሁን ሳትቀይሩ ትወጣላችሁ። ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ፣ ህዝብን ታደናግራላችሁ። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያ የማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻች የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻሉ ሌላ የለውጥ ትግል ገና ወደፊት ይጠይቃል። ተፈቀደ። ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስተራቅ። ሁለት ኃይል ነው አሁን የኢትዮጵያ የፖለቲካ ኃይል አስተላልፍ ስናያል። መንግስት ይሄን ጽንፈኛውን ኃይል በበጎ ውይይት ድርድር በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻለ ሲቻል በውይይት በመከክር በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ህዝብ ከጎኑ አሰልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይቆራሽ ያመራር ብቃት የሚያስፈልግልን ይሄን ለውጥ መደገፍ አለብን ብያምናለሁ። ብዙ ችግሮች አሉት ግን መሽቶበታል ብያላምንም ይሄ እየረፈደበት ግን ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይሄን ለውጥ ለመደገፍ ለማገዝ መረባረብ።
ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋይ በርሄ አሁን በሀገራችን የለውጥ በር ተከፍቷል፣ በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ነያሉት።
ባሶስ ታምስ ካገሬ ወጥቼ ስደት ላይ ስኖር መግቢያ አጥቼ አንዴ ሽብርተኛ አንዴ ከሃዲ አንዴ ምናምን እየተባልኩ እየተከሰስ አሁን ግን ያ ሁሉ ቀርቶ በሰላም አገሬ ገብቼ ያገሬ አየር ያገሬ አፈር ላሸት በመቻል ከህዝቤ ጋር ለመገናኘት በመቻል በመብቃቴ ከዚህ እደግፈዋለሁ። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይሄን በር ገብተን ማስፋት እንዳይቀለበስ መጠንቀቅ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያን እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው።
በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለማየሁ ዋሴ የዲሞክራሲ ባህላችን ያለበት ሁኔታ እሴቶችና ልምዶችን በአቶ ሙላቱ ገመችና በፕሮፌሰር በየነ ጴጥሮስ የለውጡ ፋይዳዎች ትሩፋቶች ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው ብሔርተኝነት ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ስናስተዋውቃችሁ እንደ ሰነበት ነው ከሰኞ ጀምሮ በአዲስ የጋቢና ቪኦኤ ዝግጅት አቀራረብ ወደ እናንተ ወደ አድማጮቻችን ዘንድ እንደርሳለን። ሰሞኑን ደግሞ እንደምታስታውሱት በሳተላይት ጠፍተን ነበረ በቴክኒክ ችግር ምክንያት። ከዛሬ ጀምሮ ተመልሰናል። በተጨማሪም በፌስቡካችን በድረ ገጻችን ላይ በትዊተርም እንዲሁ ወደ እናንተ እንመጣለን። አስተያየቶቻችሁን ስጡን። በቀጥታ ስርጭት ከኛ ወደ እናንተ ከናንተ ወደኛ ሐሳቦችን የምንለዋወጥባቸውን ፕሮግራሞች ይዘን እንመጣለን። ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡን። እንግዲህ ፕሮግራማችንን ወደ ማጠናቀቁ ነን። ከዛ በፊት ግን ዛሬ ሀብታሙ
የተለየ ታሪካዊ ቀን ነው። ደግሞ ብዙ ሰዎች በአሳዛኝ ቀንነቱ ነው የሚያስታውሱት። ምክንያቱም በጥቁሮች መብት ተሟጋችነት የሚታወቁት ማርቲን ሉተር ኪንግ ልክ ዛሬ 51 ዓመት ነበር የተገደሉት።
አዎ እንግዲህ መጋቢት 26 በ1966 ዓመተ ምህረት ሜምፊስ ቴኔሲ ውስጥ በያዙት ሎሬን ሞተል ውስጥ ነው ይዘውት በነበረው ሁለተኛ ፎቅ ላይ በሚገኘው ክፍላቸው በረንዳ ላይ እንደቆሙ በዋሽንግተን ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ በአዲስ አበባ ደግሞ ከሌሊቱ 8 ሰዓት ላይ በተተኮሰባቸው ጥይት የወደቁት።
ማርቲን ሉተር ኪንግ በጣም የሚታወቁት በሰላማዊ ትግል ወይንም ደግሞ የሰላማዊ መንገድን በመከተል ማናችንም የመብት ጥያቄዎችና ሁኔታዎችን ማሳካት ይቻላል በሚባል አስተምሮታቸው ነው። በዚህም የኖቤል ተሸላሚ ሁሉ እስከመሆን የደረሱ ሰው ናቸውና በዚህ በዚህ ይታወቃሉ። ከሞታቸው በኋላ ብዙዎቹ የሳቸውን ፈለግ ተከትለዋል። በኪነጥበቡ ዓለም ደግሞ እሳቸውን የሚዘክሩ እሳቸውን የሚያነሳሱ የተለያዩ ስራዎችም ተሰርተዋል።
አዎ፣ መጽሐፍቶች ተጽፈዋል፣ ፊልሞችም ተሰርተዋል። እንግዲህ እሳቸው ህይወታቸው ያለፈበት ቀን እንደመሆኑ ወደ ህይወታቸው ወደ አለፈበት ታሪካዊ ሁኔታ ስንመለስ ዶክተር ኪንግ ሜንፊስ የተገኙት የጽዳት ሰራተኞች መተውት ለነበረው አድማ ድጋፋቸውን ለመግለጽ ሲሆን በተተኮሰባቸው ሰዓት ወደ እራት ለመሄድ እየተዘጋጁ ነበር። አገጫቸው ላይ የመታቻቸው ጥይት ናት። አከርካሪያቸው ላይም ጉዳት አድርሳ ነበር። ወደ ሜንፊስ ሆስፒታል እንደተወሰዱ ህይወታቸው ስለማለፏ መርዶ የወጣው እንግዲህ ከትውልድ ወደ ትውልድ የሚዘልቅ ታሪክ የሰሩት የፍቅር የሰላም ትግል የነጻነትና የሰው ልጆች እኩልነት መምህርና ታጋይ ኪንግ ያለፉት 39 ዓመት አቸው ላይ ነበር። ዶክተር ማርቲን ሉተር ኪንግ የወደቁበት ህይወታቸውን ሀኛ መጥከን አንድ ሙዚቃ ለአድማጮቻችን ብንጋብዝ
ሙዚቃውን የሚጫወተው ኒና ሲሞን ናት። ኒናም በዛ ዘመን በሙዚቃዎቿና በሥራዎቿ የነበረውን የጥቁርና የነጭ መድሎ ስትቃወም ስትሞግት የነበረች ታዋቂ ሙዚቀኛ ናት። የሙዚቃውን ርዕስ አስተውሽን ሲሆን
Why they killed the king of love
የፍቅር ንጉስን ስለምን ገደሉት ወደሚል መተርጎም ይችላል ያስባሉ።
አዎ፣ እንጉርጉሮ ነው ያሰማቸው። እንጉርጉሮ ልንለው እንችላለን ይሄንን ዜማ። በነገራችን ላይ የኒና ሲሞንን ታሪክ ኔትፍሊክስ የተባለው ፊልሞችን የሚሰራው የኦንላይን ኢንተርኔት ሚዲያ ፊልሙን ሰርቶታል፣ ዶክመንተሪ ፊልሙን። እና እሷም ልክ እንደዚሁ በአሜሪካን ሀገር የነበረው የሲቪል መብት ተሟጋቾች ውስጥ ስታደርገው የነበረውን እንቅስቃሴ የሚዘክር ነው። እና እስቲ በእሷ ዜማ ቆይታ እናደርግ።
Once upon this planet Earth lived a man humble preaching love and freedom for his fellow men. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd bleed. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think that this great man.
እንግዲህ ሀብታሙ እንዳልነው የኒና ሲሞን ዜማ እንጉርጉሮ
እንጉርጉሮ ነው። ትልቅ የሀዘን ስሜትም የሚፈጥር ነው። ሆኖም ግን ማርቲን ሉተር ኪንግ አስተምሮታቸውና በህይወት ዘመናቸው የሰሯቸው ነገሮች ለብዙዎቹ መነሻ ናቸው። እድሜ ዘላለምም የሚዘከሩ ይመስለኛል ሳስበው።
አዎ አዎ። እንግዲህ እኛም ደግሞ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ እናጠናቅ።
አድማጮች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን ያድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያበሮ ነው።
የስርጭት መሐንዲሷ ቲያንም አብራን ነበረች። እናመሰግናለን ቲያን። ጉዟችሁ የሰመረ ይሁን እያልን በጀመር ነው የኒና ሲሞን ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ በሚለው ዜማ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
In vain cause he's seen the mountaintop and he knew he could not stop.
Music. ቱንን ራዲዮ ነሰገለ አሜሪካት